በማደግ ላይ ባሉ ሀገራት ላይ ያለውን የካርቦን ልቀት መጠንና የኃይል አጠቃቀም የተመለከተ አውደ ጥናት ዛሬ በአዲስ አበባ ተጀምሯል። አውደ ጥናቱ ነገ እንደሚከፈት በሚጠበቀውና የተለያዩ ሀገራት ባለሙያዎች ለሚሳተፉበት ዓለም አቀፍ ስብሰባ መንገድ የሚጠርግ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ሀገራት ወደ ከባቢ አየር በሚለቁት የካርቦን ዳይኦክሳይድ መጠን ገንዘብ ወይም ቀረጥ ማስከፈል ካርቦን ፕራይሲንግ በካይ ከሆነው የኃይል አጠቃቀም ዘመኑ ወደሚጠይቀው ከካርቦን ነጻ የኃይል አጠቃቀም መሸጋገር የዛሬው አውደ ጥናት ትኩረቶች ናቸው። አዘጋጆቹ የከባቢ አየርና የአየር ንብረት ምርምር ማዕከል የኢትዮጵያ የልማት ምርምር ተቋም፣ ከባቢ አየር ለልማትና የዓለም ባንክ ናቸው። ዋነኞቹ የከባቢ አየር በካዮች ያደጉት ሀገራት ናቸው። አውደ ጥናቱ የካርቦን ልቀት መጠንንና የኃይል ሽግግርን በማደግ ላይ ካሉ ሀገራት አንጻር መመልከቱ ግን ከዚህ እውነታ ጋር እንደማይቃረን አዘጋጆቹ ይናገራሉ። በኢትዮጵያ የልማት ምርምር ኢንስቲትዩት የአካባቢና የአየር ንብረት ምርምር ማዕከል ዳይሬክተር የሆኑት ዶክተር ኃይለ ስላሴ መድህን ይሄንኑ ነው የሚያብራሩት።
በተለምዶ የምናስበው ታዳጊ ሀገሮች እውነትም በአየር ንብረት ለውጥ በጣም ተጠቂ ናቸው፣ ነገር ግን በዚህ በኩል ብዙም የሚያደርጉት ነገር የለም የሚል አስተሳሰብ ነው የሚቀርበው። ነገር ግን ይሄ የተሳሳተ አስተሳሰብ ነው። እንደ ኢትዮጵያ ያሉ ታዳጊ ሀገሮች የእድገት አቅጣጫቸውን ከአየር ንብረት ለውጥ መቋቋም በሚችል መንገድ ማደግ እንዳለባቸው ነው ጥናቶች የሚያሳዩት። አረንጓዴ ኢኮኖሚ መገንባት እንዳለባቸው፣ ይሄም ለነሱ አዋጪ እንደሆነ እንዲሁም እንደሚቻል የ21ኛው ክፍለ ዘመን የእድገት መስመርም የተሻለ መንገድ እንደሆነ ጥናቶች ያሳያሉ። ይሄም ይመስለኛል ኢትዮጵያ የክላይሜት ሬዚሊየንት ግሪን ኢኮኖሚ የሚባለው ስትራቴጂዋ በ2019 ጀምሮ በፈረንጅ አቆጣጠር የተጀመረው ማስፈጸም ደግሞ 2011 የተጀመረው። ስለዚህ ይሄ አዲስ የእድገት አቅጣጫ እንደሚቻልና የተሻለ እንደሆነ ነው የምናምነው። እና አሁን ይሄ ስብሰባ የመረጣቸው ጉዳዮች ስንመጣ የካርበን ፕራይሲንግ ማለትም የካርበን ልቀት ላይ ዋጋ ማውጣት በቀረጥ መልክ ማለት ነው።
እያንዳንዱ ሀገር በሚለቀው የካርቦን ዳይኦክሳይድ መጠን እንዲከፍል ቀረጥ ማለት ነው።
አዎ፣ ይሄ ማለት እንግዲህ ዋናው መሰረታዊ ሀሳቡ ምንድን ነው? የካርበን ልቀት ዋጋ ከተቀመጠበት እና ይሄ ደግሞ በቀረጥ መንገድ አገሮች ካስፈጸሙበት ልክ እንደ ሌላው ቀረጥ የካርበን ልቀት የሚያመርቱ ድርጅቶች ባህሪ ይቀየራል፣ የካርበን ልቀታቸው ይቀንሳሉ። አንዱ እንግዲህ አካባቢውን አየር በአዎንታዊ መንገድ ይጠቅማል ማለት። ሌላው ጥቅሙ ገቢ ይሰበሰብበታል። ይሄ የተሰበሰበው ገቢ ደግሞ አረንጓዴ በሆኑ ኢንቨስትመንቶች ይውላል ማለት ነው።
ከኃይል ሽግግር አንጻር የሚደረገው ውይይትም እንደ ኢትዮጵያ ላሉ ታዳጊ ሀገሮች ያለው ፋይዳ ከፍተኛ መሆኑን ነው ዶክተር ኃይለ ስላሴ የሚናገሩት። የዓለም ባንክን በመወከል ከዋሽንግተን የመጡት የድርጅቱ ቀጣይነት ያለው ልማት የኃይል የከባቢ አየርና የአየር ንብረት ስራ አስኪያጅ ተመራማሪው ማይክ ቶማን ናቸው። የካርቦን ልቀት መጠንን መቀነስ ሁሉም ሀገሮች የገቡበት ስምምነት መሆኑን የገለጹት
At the 1992 UN Framework Convention on Climate Change, it was agreed globally that we would have
በ1992 የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ስምምነት የወል የሆነ ነገር ግን የተለያዩ ኃላፊነቶች እንደሚኖሩን መግባባት ላይ ተደርሶ ነበር። ይህ በማደግ ላይ ያሉ አገሮች ችግሩን እንዳልፈጠሩትና ለመፍትሄውም ቀዳሚ ሚና መጫወት እንደማይኖርባቸው እውቅና የሰጠ ነው። የሀብታሞቹ አገሮች ኃላፊነት መሆኑን የጠቆመ ነው።
In the Paris Agreement in 2015, we did have a global agreement where every country, including Ethiopia, chose to put forward a commitment that it
በ2015ቱ የፓሪስ ስምምነት ግን ኢትዮጵያን ጨምሮ እያንዳንዱ ሀገር በብሔራዊ ደረጃ የተወሰነ ቁርጠኝነትን በማሳየት የካርቦን ልቀት መጠን ለመቀነስ የሚሰሩበት ዓለም አቀፍ ስምምነት ነበረን። በግልጽ እንደ ኢትዮጵያ አነስተኛ ገቢ ያላቸው አገሮች በተናጠል ሲታይ ለዓለም አቀፉ የአካባቢ አየር ችግር የሚያበረክቱት አነስተኛ ነው። ነገር ግን መንግስት እንደተረዳው የካርበን ልቀትን መቆጣጠር የአየር ንብረትን የሚቋቋም አረንጓዴ ኢኮኖሚ ስትራቴጂ አካል ሊሆን ይገባል። በፓሪስ የተደረገው ዓለም አቀፍ ስምምነት አካልም ነው። ይህ በፋንታው የአየር ንብረት ለውጥን የመቋቋም አቅምን ሊያሳድግ ይችላል።
የዛሬው አውደ ጥናት ነገ የሚጀመረው ዓለም አቀፍ ስብሰባ መንደርደሪያ መሆኑን አዘጋጆቹ ገልጸዋል። ነገ የሚጀመረውና የዓለም አቀፍ የምርምር ተቋማት መረብ የሆነው ከባቢ አየር ለልማት የተሰኘው ተቋም የሚያዘጋጀው ስብሰባ በየአመቱ በተለያዩ ሀገራት የሚካሄድ ነው። ከመቶ በላይ ተመራማሪዎችና ሌሎች እንግዶችም እንደሚሳተፉበት ነው የተጠቆመው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። Yeah.